ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 29 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 29 ቀን 247 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና።
ማክሰኞ ሐምሌ 28 ቀን ግብጽና ሱዳን በሰጡት መግለጫ ከሶስትዮሹ የአባይ ግድብ ስብሰባ ተሳታፊነታቸውን ለጊዜው አቋረጡ መሆናቸውን ገልጸዋል። የሁለቱም ሀገሮች ባለስልጣኖች በየፊናቸው በሰጡት መግለጫ ስብሰባውን በጊዜውነት ለማቋረጥ ያስገደዳቸው ውይይቱ የሌሎች የጥቁርና የነጭ አባይ ተፋሰስ ሀገሮችን የጨመረ የአባይ ሸለቆን ወደፊት የልማት ጉዳይ እንዲያካትት በአገዛዙ የቀረበውን ሐሳብ በመቃወም ነው። ሱዳን በውሃ ሚኒስትሯ በኩል በሰጠችው መግለጫ ድርድሩ በአባይ ግድብ ውሃ ሞላልና አጠቃቀም ላይ ብቻ ማተኮር ሲገባው ይህንን በማስፋት በአባይ ሸለቆ ልማት ላይ በሚደረግ ማናቸውም አይነት ውይይት ለመሳተፍ ፍላጎት የሌላት መሆኑን ገልጻለች። የውሃ የመስኖና የኃይል ማመንጫ ሚኒስትር ረቡዕ ሐምሌ 29 በሰጠው መግለጫ በአገዛዙ የቀረበው ሐሳብ በሐምሌ ወር በአፍሪካ ህብረት የመሪዎች ስብሰባ ላይ በተደረገውና ሰኞለት በሚኒስትሮቹ ስብሰባ ላይ በተነሳው መሰረት መሆኑን ገልጾ ይህው ስብሰባ በነሐሴ 4 እንዲደረግ በግብጽ የተጠየቀ መሆኑን አስታውሷል። ኢትዮጵያ በመጀመሪያ በግድቡ ጉዳይ ላይ ያለውን ልዩነት አጥብቦ ስምምነት ላይ እንዲደረስና በአባይ ውሃ የወደፊት ልማት ላይ አጠቃላይ ስምምነት ላይ ለመድረስ በመጪዎቹ ጊዜያቶች ውይይቶችን ለማድረግ ዝግጁ መሆኗን ገልጻለች። ረቡዕ ሐምሌ 29 ቀን ከጤና ሚኒስቴር በተሰጠው መግለጫ ባለፉት 24 ሰዓታት በተደረጉ 7319 የላብራቶሪ ምርመራዎች 459 ሰዎች የኮሮና በሽታ የተገኘባቸው መሆኑን ሲገልጽ እስካሁን በመርመራ የኮሮና በሽታ የተገኘባቸው ሰዎች ቁጥር 20336 መድረሱ ታውቋል። መግለጫው በተጨማሪ 13 ሰዎች በኮሮና ቫይረስ ህይወታቸው ማለፉንና በበሽታው የሞቱ ሰዎች አጠቃላይ ቁጥርም 356 እንደደረሰ ገልጿል። በአሁኑ ወቅት በሽታው በህብረተሰቡ ውስጥ በሰፊው በመሰራጨቱ በሽታውን ለመቆጣጠር አስቸጋሪ የሆነ መሆኑ ሲታወቅ በበሽታው የተያዙ ሰዎችን ለይቶ ለማቆየት ሲደረግ የነበረው እንቅስቃሴ እየተዳከመ መምጣቱ ተስተውሏል። በዘንድሮ ክረምት የዝናሙ መጠን እጅግ ከፍተኛ ከመሆኑ የተነሳ የአዋሽ ወንዝ ሞልቶ በስድስት ወረዳዎች የጎርፍ አደጋ ያስከተለ መሆኑ ተገለጸ። የጎርፍ አደጋ በህይወት ላይ ያስከተለው አደጋ ለጊዜው ባይታወቅም በአፋር ስድስት ወረዳዎች ነዋሪዎች የሆኑ 32000 ሰዎች ከቤት ንብረታቸው የተፈናቀሉ መሆናቸውን ለማወቅ ተችሏል። ጎርፉ በሰብልና በእንስሳት ላይ ጉዳት ያደረሰ ሲሆን በአንዳንድ ቦታዎችም የነዋሪዎች ቤቶች በጎርፍ በመከበባቸው በሄሊኮፕተር እርዳታ እየተደረገላቸው መሆኑ ተነግሯል። ረቡ ሐምሌ 29 የጆር መሐመድ ንብረት በሆነው የኦሮሞ ሚዲያ ኔትወርክ ውስጥ ጋዜጠኛ የነበረው መለስ ድሪብሳና ሌሎች 3 ሰራተኞች በ3000 ብር ዋስትና ከእስር እንዲፈቱ ፍርድ ቤት ትዕዛዝ መስጠቱን የተከሳሾቹ ጠበቆች አስታውቀዋል። ከዚህ በተጨማሪ ፍርድ ቤቱ የጆር መሐመድ ዘመዶች የሆኑና የተወሰኑ ጠባቂዎቹ በቂ መረጃ ያቀረበባቸው ባለመሆኑ ከእስር እንዲፈቱ ወስኗል። እንዲሁም ማክሰኞ ሐምሌ 28 ቀን ፍርድ ቤት በዋስ እንድትለቀቅ ፈቅዶላት ፖሊስ ይግባኝ በመጠየቅ አቆይቷት የነበረችው የኢዜማዋ ሂሩት ክፍሌ ይግባኙን የሰማው ፍርድ ቤት በዋስ የለቀቃት መሆኑ ተነግሯል። ሌሎች በጥርጣሬ ታስሮ የነበሩ እስረኞችም የተፈቱ መሆናቸው ታውቋል። በመጨረሻም ማክሰኞ ሐምሌ 28 ቀን በሊባኖስ ዋና ከተማ ቤይሩት ውስጥ በደረሰው ከፍተኛ ፍንዳታ የሞቱት ሰዎች ቁጥር ከ100 እንዳለፈና የቆሰሉት ከ4000 በላይ እንደሆነ የተገለጸ ሲሆን የሞቱትም ሆነ የቆሰሉት ቁጥሮች ከዚህ ሊጨምሩ እንደሚችሉ ተናግሯል። ፍንዳታ የደረሰው በቤይሩት ወደብ ላይ ተከማችቶ የነበረው 2750 ቶን የሚመዝን አሞኒየም ናይትሬት የተባለ ንጥረ ነገር ሲሆን ፍንዳታውን ምን እንዳስነሳው እስካሁን መረጃ አልተገኘም። ፍንዳታው ከ10 ኪሎ ሜትር በላይ ርቀት በመሄድ ጉዳት ያደረሰ ሲሆን ቁጥራቸው ከ300000 የሚበልጥ ሰዎችን ቤት አልባ ማድረጉና እስከ 5 ቢሊዮን ዶላር የሚገመት ጉዳት ማድረሱን የቤይሩት ከንቲባ ተናግረዋል። ፍንዳታው በደረሰበት አካባቢ ኢትዮጵያውያን እንደሚኖሩ ቢታወቅም በአሁን ወቅት ምን ያህል ጉዳት እንደደረሰባቸው ማወቅ አልተቻለም። በሊባኖስ የሚኖሩ በርካታ ኢትዮጵያውያን ከኮሮና ቫይረስ ጋር ተያይዞ አገሪቱ በገባችበት የኢኮኖሚ ችግር ምክንያት ስራ አጥተው በከፍተኛ ችግር መኖር ከጀመሩ ወራት ያስቆጠሩ ሲሆን ወደ አገር ቤት ለመመለስ በተደጋጋሚ ያቀረቡትም ጥያቄ ሰሚ አጥቶ አስቸጋሪ ሁኔታ ውስጥ እንደነበሩ ይታወቃል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የዘረኛ ጤነኛ የቤንዚን አመድ የለውም። ዶክተሮች ሲበዙ በሽተኛው ይሞታል የተባለውም በዚህ ሁኔታ በመላው አፍሪካ በተለይም በኢትዮጵያ ሀቅ እየሆነ ነው። በሩዋንዳ ፍጅት ቱትሲዎችና ሁቲዎቹ እንዲገደሉ የባለምንጫዎቹ አይነት የመገናኛ ተቋም መስርተው የኛዎቹ ኦሮሞ ሚዲያ ኔትወርክ እንደሚባሉ የነሱ ደግሞ ሬዲዮ ሚል ኮሊንስ ይባል ነበር ፍጅት የከሰከሱት ሙሮች ዶክተር ተብዮች ነበሩ። ቀደም ብለውም በመታወቂያ ሰነድ ላይ ጎሳ ብሔርን ጠቅሰው አስፈረው የነበረው ለተከተለው ግድያ ተቀማቸዋል። ሶማሊያና አልጄሪያም አክራሪነትን ያስፋፉት ሙሮች ነበሩ። በሰላም አብሮ የሚኖረውን ህዝብ ቆስቆሰው ሊያፋጁ የጣሩት ተማርን አወቅንባዮች ነበሩ። ዛሬም የዘረኝነት ተከታዮች መሐይም ይሁኑ እንጂ ቀስቃሾችና መሪዎቹ ሙሮቹ ናቸው። እነ ዶክተር አራርሳ ጋቢሳ ቶሎሳ መገርሳ ገርባ ጉዲናን ይጠቅሷል። ፋሽስት እየመጣ የሆነ ኮሎኔልም ቢሆን ራሱን ዶክተር እንደሚል የሚዘነጋ አይደለም። የብሔር ጥበትና ዘረኝነት አቀንቃኝ የየብሔሩ ንዑስ ከበርቴ መሆኑ ቀደምም የተነገረ ነው። ገዢውን መደብ መተካትና ገዢ መሆን ይፈልጋል። የራሳችን ህዝባችን መሬታችን የሚለው ቀዳሚ አፍ መፍቻቸው የሚሆነው ለዚህ ነው። በስልጣንና ጥቅም ከተሳተፉ ብሔረተኝነትን ወደ ጎን ትተው ከገዢዎች ጋር ሰምረው እንደሚሰሩና በብዝበዛ እንደሚሳተፉ መገንጠል ወይ ሞት ሲል ቆይቶ እጥፍ ብሎ ሚኒስቴር ሲሾም ጸጥ የሚለው ኦነግ ደግሞ ደጋግሞ አሳይቶናል። የኦነግ መሪዎች ከደርግም ከወያኔም ጫማ ስር ወድቀው ሰርተዋል። ላጥ ያሉት አላዋጣ ሲላቸው እንጂ ጥያቄያችን አልተሟላም በሚል አልነበረም። ዘረኛ ለዘረኛ እሳት ይዟል በእጁ ነውና ኦነግና ደርግ ኦነግና ወያኔ ሊስማሙ እንዳልቻሉት ሁሉ ይኸው ኮሎኔሉና ጽንፈኞቹ ሊስማሙ አልቻሉም። በመሰረቱ ይህ የኦሮሞ ጥያቄን ዋና ይዘት በመርምር የሚያስገባ ነው። ኦነግ ከአማራው ባልተናነሰ የሸዋ ኦሮሞን መጥላቱ፣ ባለመንጫው ክርስቲያን ኦሮሞዎችን ደብልቃችሁ ብጁ ብሎ መመሪያ መስጠቱ፣ ሸኔ የሚባለው ጭራቅ ስብስብ ይዘትና ስምሪት ሁሉ የተረጋገጠና የሰከነ ብሔራዊ ስሜት ሊኖር እንዳልቻለ ገላጭ ነው። በደቡብ ሱዳንም በኤርትራም በርከትከት ብለው ያሉ ብሔረሰቦች አንድ መለያ ብቻ ይዘው እንደ አንድ ህዝብ በስሜትም በስምሪትም ታሪክም ነበሩ ናቸው ማለቱ ከባድ ሆኖ ይታያል። ብዙ የአፍሪካ መሪዎች ተራማጅ ነን የሚሉት ሳይቀሩ የጎሳቸው አለቆች እንጂ የሀገራቸው ዴሞክራሲያዊ መሪዎች ሊሆኑ አልቻሉም። ኮሎኔሉ የጠባብ ኦሮሞዎች አለቃ ነው እንጂ የኢትዮጵያ መሪ አይደለም ሊሆን አልቻለም። ብሔረተኝነታቸው መሰረቱና መንጽየው ቁልጭ ያለ ፖለቲካዊና ኢኮኖሚያዊ ማጠየቂያ እንዳለው ግልጽ ነው። ኮሎኔሉም ከላይ እስከታች ወገኖቹን ለመሾምና ሙስናውን የወገኖቹ ስምሪት እንዲሆን በማድረግ በግልጽ አሳይቶናል። አሜሪካ መርመስመስ የጀመሩት ዲታ ኦሮሞዎች ብዙዎቹ ወጣቶች መረጃ ናቸው። ያው በወያኔ ጊዜም ሜርኩሪ ኦፓል ወዘተ ሊሸጡ አውሮፓን እንደወረሩት ወጣት የወያኔ ሀብታሞች። ዘረኞች ብዙም ሳይቆዩ እርስ በርስ መፋጀታቸው ቀደምም ህዝባችን ለሚሉት እንዳልቆሙና ለመብት ታገልን የሚሉት ሐሰት መሆኑን ያረጋግጥልናል። ህብረ ብሔር የኢትዮጵያ ድርጅቶች በፖለቲካ አቋምና ምርጫ ደረጃ መለየታቸው የሚጠበቅና ያለም የነበረም ሲሆን ለአንድ ብሔር ነጻነት ወይም መገንጠል ቆመናል የሚሉት ገና ከዚያ ቦታ ሳይደርሱ ምን አናከሳቸው ከደረሱስ በኋላ ኮሎኔሉ እንደሚለው ተረኛነታቸው እውን ከሆነላቸው በኋላ ለምንስ ይባሉ እናያለን የሚለው በራሱ ብዙ ጠቋሚ ነው። ኮሎኔሉ ኦነግ ባለመንጫውና የጽንፈኛው ስብስብ እንደተመኘዋት የኦሮሞን የበላይነት አገኘዋት ብለው ሲፈነድቁ ሰምተንም አይተንም ነበርና ብዙ አይነት ኦነግ ኦሮሚያ ኢስላሚያ የሚለው በባለመንጫው ነፍስ አባት ጃራ ተቋቁሞ የነበረው ወዘተ እርስ በርሱ መናከሱ ታሪክ ነው። ባሩትም ሰን የገደለው ኢስላሚክ ኦሮሚያ ነው። ዛሬም ዘፋኙን የገደሉት ራሳቸውን ኦሮሞ የሚሉት እንጂ በሰበቡ ሰለባ የሆነው ሰፊው የአማራ ህዝብ አይደለም። አንድነታቸውን ማረጋገጥ አቅቷቸው እርስ በርስ በተፋጁ ለምንስ አማራው፣ ጉራጌው፣ ክርስቲያኑ እንደሚፈጅ ማስረዳት ይኖርባቸዋል። እነ ገላሳ ዲልቦን ከስልጣን አውርዶ የጣላቸው አማራው ሳይሆን እነ ዳውድ ኢብሳ ደንበኛ ስሙ ፍሬው ማአሾና ሻቢያ ናቸው። የኦነግ መሪዎች ከሀገር ውጡ ተብለው በወያኔ ሲዋረዱ ሌንጮለታና ዲማነጎ መለስ ጋ በኤርትራው አምባሳደር ኃይሌ መንቆሪዮስ አቅራቢነት ተገኝተው እንባ ተራጭተው ጦራችን ያሉትን በሺዎች ደረጃ አስረክበው ወደ ተፈቀደላቸው ስደት የፈረጠጡ ናቸው። ኦነግን ወደ ኢትዮጵያዊነትና ህብረት ለማምጣት ኢህአፓ ከውስጥም ከውጭም ብዙ ሞክሯል፣ አልሆነም። ለዚህ ምክንያቱ ደግሞ ኦነግ መገንጠልና ኦሮሚያ ምስረታ የሚለውን ትቶ የኦሮሞን ህዝብ ጥያቄ በኢትዮጵያ ክልል እንዲፈታ እንዲሞክር የተባለውን አሻፈረኝ አልቀበልም በማለቱ ነው። ለመብትማ ከሆነ ድሮም የህዝብ እኩልነትና መብት መሬት ለአራሹ ካለው ጀምሮ የታገለው ከደርግ ፈርጥቶ በሻቢያ በካርቱም የተመሰረተው ኦነግ ሳይሆን ኢህአፓ እንደነበር ታሪክ ይመሰክራል። ሻቢያ የኦነግን መሪዎች ወደ ሞቃዲሾ ወስዶ ሊያስማማ የጣረው ሊሰምር ያልቻለው ኦነግ እንደወያኔ ባሌ፣ አሩሲ፣ ሐረር፣ ናዝሬት ሁሉ የሶማሊያ ግዛቶች ናቸው ብሎ መፈረሙ እንደማያዋጣው ተነግሮት ገሸሽ በማለቱ ነው። በሂደቱም ሻቢያ ኢትዮጵያን ለማፈራረስ ምንም ያልፈነቀለው ድንጋይ እንዳልነበር መስከረ ነው። ኦሮሞን መገንጠል ነውና ዓለማችን ከሀበሻ ድርጅቶች አንገጥምም ያለው ኦነግ ብቻ ሳይሆን የኦጋዴኑም እንቅስቃሴ ነው። የኦነግ መሪዎች ተገናኝተው መወያየቱን እምቢ ባይሉም የኦጋዴኑ አብሮ ለመቀመጥም አልፈለገም። ሻቢያ የህብረት ጥረትን ማጅራት መጥቶ በአምስተርዳም ለነጻነት ህብረት ኢኤፍዲ የተባለ ተቋም ጠባቦችን ሰምስሞ ያንድ ሰው የሲዳማ ነጻውጭ ድርጅት ተብየን ሳይቀር የወሰደው እርምጃ እነይ ሀፓ የጀመሩትን ኢትዮጵያዊ ህብረት ጥረት ለማደናቀፍ መሆኑም ተጋልጧል። ህብረት ለነጻነት ከጥቅም ውጭ ባፋጣኝ ሲሆን ኢሀፓ ላደረገው አስተዋጽኦ አሁንም ደስተኛ ነው። አደናቅፈናቸዋል፣ ለኢትዮጵያ የሚበጁ አልነበሩምና። ወደ አስመራ ዘልቀው የሻቢያ ሰለባ ሊሆኑ የሞከሩትም ሌሎች ድርጅቶችን መክረን መጠቀሚያ ከመሆን እንዲርቁ ማድረጋችንም ቅር አይለንም። ከእይታ ውጭ በሚደረገው ትግልና ግብግብ ኦነግ ሁሌም ለኦሮሞ ህዝብ ጥቅም መቆም ያልቻለ ድርጅት ነው። ለምን ቢባል ለህዝብ ቆሞ የህዝብን ድጋፍ አግኝቶ በስልትና በሙያ ተደራጅቶ የታገለ ድርጅት ባለመሆኑ ነው። ነጻ ያወጣው መሬት ካለመኖሩ ባሻገር መሪዎች ከተባሉ አንዱም በጦር ሜዳ እንዳልተገኘ ራሳቸው ምስክር ናቸው። ሞያሌ፣ ኬንያ፣ ዳማዚን፣ ሱዳን ወዘተ ሜዳ ኢትዮጵያ ማለት ሆኖ አያውቅም። ከማይረባ ሎሌ ወደ ሉሻ ይሻላል ተብሏል። የኮሎኔሉን አጋር ጽንፈኞች ስናይ ኦነግ ራሱ ለስላሳ ቢሆንብን አይፈረድም። ባለምንጫዎቹና የምሁር አተላዎቹ ለከታልባ መረን ለቀቅ ሰው ሳይሆኑ አውሬዎች ሆነው ተከስተውብናል። ከመጀመሪያው ባለምንጫው ወደ መድረክ ግንቦት ሰባትና ኢሳት ሲያመጡብን ይህ ተራ ጽንፈኛ ነፍሰ ገዳይ ቱልቱላ ነው ብለንም ነበር። ኢትዮጵያ ከኦሮሚያ ትውጣ፣ አማራና ክርስቲያንን በምንጫ ብሎ ከመድፈቅ ውጭ ለሀገርም ለህዝብም የማይጠቅም የአረቦች ጌኛ መሆኑንም አጋልጠን ነበር። ታዲያ ሌሎቹም የአረብ ቅጥረኛና ጌኛ በመሆን በፉክክር ላይ ነበሩና ለግብጽ ለመጥቀም እኔ ይሻል በሚል መባላትን የጀመሩት ገና ኮሎኔሉ ለስልጣን ሳይበቃ ነበር። ኢሳቶች በአሜሪካ ጉቦ ገንዘብ የተጣሉትም ኮሎኔሉ እንደመጣ በፓሪስ ፈረንሳይ እንደነበርም እናውቃለን። ይህን ሁኔታ ለምን ሚስጥር ብለው እንደያዙት መገረማችን አልቀረም። ካስፈለገ የምንዘረዝረው ክስተት ነውና ባጭሩ ሩጫው ኢትዮጵያን ለመታደግ ሳይሆን ከባዕዳንና ከነኮሎኔሉ ተጠግቶ የፈረደባትን አገርና ህዝብ መበዝበዝ በመሆኑ ቢያንስ በመጀመሪያው ዘመን ኮሎኔሉ ተጠቃሚ ሆኗል። በግርጌው ግን ህዝብ ማን ነው፣ ጠላት ወዳጅ የሚለውን በግልጽ እንዲረዳ የሆነ ሲሆን የባዕዴን የአማራው መሪዎች ሊሉ የቃጣቸው የሰው ባዶ አማሮች በትንሽ ጣታቸው እንኳ አንድ የአማራ አጥንት እንደሌላቸው ተረጋግጧል። አማራ ይቅርና እነገዷን እንዳርጋቸው በደፈናው ሰው ሊባሉ የሚገባቸውም አይደሉም። ኦሮሞነን ምኒልክ ከብት ዘረፈን ሊሉ የተነሱት የኮሎኔሉ ጋሻ ጃግሬዎችና ቡከኖችም ማንነታቸው በአያሌው ተጋልጧል። ሌሎችም መተረቻ ሆነው ተገኝተዋል። የእሳት ልጅ አመዶች፣ አሲዳሞች በዚህ ሁኔታ ኮሎኔሉን ተቃወማችሁ፣ አደናቀፋችሁ፣ ሻጠራችሁ ለሚሉን እሰየው፣ ታዲያስ ምን ይጠበስ እንላቸዋለን። አገርና ህዝብን ክደው በህዝብ ላይ ፍጅትን በተጨባጭ ደጋፊ የሆኑትን ምሁር ተብዬዎች አጥብቀን የምናወግዘውና ህዝብ አንቅሮ እንዲተፋቸውም የምንቀሰቅሰው አውቀንና ይሁነን ብለን እንጂ በዘፈቀደ አይደለም። የኢህአፓ ሌላ ስሙ ባንዳ፣ አንጃ፣ ከሃዲ፣ ዘረኛ ማርከሻ ነውና ሊቀየር የሚችል አይደለም። ረዘረኛው አገር አድን ትግላችን በሁሉም መስክ ይቀጥላል። ድል ለኢትዮጵያና ህዝቧ። ኢትዮጵያዊነት ያቸንፋል። አገር ወዳድ የፖለቲካ እስረኞች ይፈቱ። ሰለባ የሆኑት ሰማዕት በትግል ይዘከሩ። I'm የተካኑ ሰይጣኖች የመድረክ መዥገሮችና የኮራፌ ፈላስፎች በሃማ ቱማ በጎጃም ሙኛን ግሴ ይሉታል። አጠናባዡን ዳግማረቄን መሆኑ ነው። በሰኒ ቢጠጣም ከበዛና ከተዘወተረ ምላስን ያጠቁራል በትንሹ። ዋናው መልኩ ግን ሙኝን የነገሰ ያስመስለዋል። ንጉሶች ደግሞ እንዳየነው ለስልጣናቸው ቀናይ በመሆናቸው ፉክክሩ መዘዝ ያመጣል። በጸለምት ስሜን ኮረፌም ከብርድ መከላከል አልፎ በብዛት ከተጠጣ ያፈላስፋል ሲባል ሰምቻለሁ። የቋራው ደጋ እንዲህ ሲባልለት ግን አልሰማውም። ያድዋ ፊልተር ከስባት ነጋ መነሁለል ጋርም ጥብቅ ግንኙነት አለው የሚሉም አሉ። ኮረፌ ሲበዛና ሲያፈላስፍ ማን ነኝ? እግዚአብሔር ነው እውነት የፈጠረኝ? ለምን ጉዳይና ተልእኮ? ስላሴዎች እንዴት አንድም ሶስትም ሆኑ? ሞት የህይወት ቅጣይ ይሆን? ዘውድ ያንጥረኛ ቆርቆሮ አይደለም? ለገዢዎች ማን ስልጣን ሰጣቸው? ኢየሱስና ነብዩ መሐመድ ጥቁር ነበሩ? ለምንስን ያልነግስም? አይነት መዘዘኛ ጥያቄዎችን ያስጠይቃል ተብሏል። ዳግም አረቄና ኮረፌም ዋጋቸው ተወደደ ወይም የትግሬ መጠጥ ተባሉ እንጂ ባገራችን ሞልተዋል። ለማንኛውም መጠጥ ለጨዋታ በሚል በልክ መጠጣቱ ሳይሻል አይቀርም እላለሁ። ግን አልሆነምና ቋባ ደረጉ ቁጥር የነገሱ ሞኞች የኮረፌ ፈላስፎች በርክተውብናል። ቀደም ያዳቆነ ሰይጣን ሳይቀሳይተውም ይባል የነበረው ተቀይሮ ወያኔን ያዳቆነ ሰይጣን ተፈልጎ በመጥፋቱ አዋቂዎች ወያኔ ራሱ ገና በናቅፋ የተካነ ሰይጣን ነው ሲሉም ደምድመዋል። አንደምታውን 27 ዓመታት ከስቃይና መከራ ጋር አይተናል ማለትም እንችላለን። ቢመከሩ ቢመከሩ ከቶም መሻሻል መመከር እንብኝ የሚላቸው ብዙዎች አሉ። የታሸገ የቆርቆሮ ምግብ እንኳ የጊዜ ገደብ አለው ብንልም አልሰማም ብለዋል። በርግጥ ያልተመቸው አመት ያለፈውንም ቆርቆሮ ከፍቶ የመጣ ይምጣ ብሎ መብላት ብቻ ሳይሆን ለፈረንጅ ውሾችና ድመቶች የታሸገውንም ሲተለቅጥ አይተናል አውቀናል። ታዲያ ለምግብ ብቻ ሳይሆን ለወሬም ማለቂያ ማቆሚያ ጊዜ አለው። በተለይም ላሉባልታና ሐሰት ወሬ የጠነዛን ሐሰት አድሶ ማራገቡ አኖሌ ሐውልትን ያሰራ እንደሆነ እንጂ ሐቅን አያላብስም። ደርግ በኢሃፓ ላይ የፈለገውን ሁሉ ሐሰትና ክስ ሲያሰራጭ ከርሞ ምንም የበጀው አልነበረም። የደርግ ውሸት ከተነገረ 27 ዓመታት አልፎት ዛሬም ግን የጊዜው ገደብ ካለፈም በኋላ ሲያላዝኑት መስማት ተገደናል። የኢሃፓ ጣራቶች የሆኑትን ወዳጅ አድርጎ በማቅረብ ድርጅቱን የጥያቄ ቅጥረኛና የአረብ ፔትሮዶላር ምንደኛ ብሎ ሲዘልፍ መቅረሙ ይታወሳል። ለኢሃፓ ዶላር የለገሰ አረብን የበላው ጅብ እስከዛሬ አልጮህ እንዳለ ግን ሁላችንም የምናውቀው ነው። ከረዮቱም የተነሳ ሆነ ኢትዮጵያ በማለቱ በአረብ አገሮች ድርጅቱ ያልተደገፈ ሆኖ መቆየቱን ታሪክ መዝግቧል። ዛሬም የተቀየረ የለም። ባለን ተመክሮና ችሎታ ኢሃሰ ይቆጣጠረው በነበረው ጉባ አካባቢ ሊሰራ ፈቀደ የተባለውን ግድብ ሥራ ለማቆም ከመመለከታቸው እርዳታ ለመቀበል ዝግጁ ብንሆን ምናልባትም ችግራችንን ቀርፈን እንደረጅ ነበር። ሶማሊያም ምዕራብ ሶማሊያ ያለውን የኢትዮጵያ አንድ ፊሶ እውነትም የሶማሊያ ነው ብለን በነፈርም ሰፊ እርዳታ ሊሰጠን ቃል ገብቶልን እኛ አለስንለው ወያኔ ግን ተቀብሎ በሞቃዲሾም ቢሮ ከፍቶ ባረቦች ሊረዳ ባልቻለ ነበር። ሻቢያን በተመለከተም ተመሳሳይ ማለት እንችላለን። በመሆኑም የሚሰለቁ ታሰቶች እጅጅ ያሉና ግዜም ያለፈባቸው ናቸው ማለት ይገባል። አዲስ ታሰቶች ብቅ ካሉ ለምላሽ አንወዝንም። ላደረ ለሻገተ ገሞራው ለቀመለ ላለው ወሬ ግን ግዜም ምላሽም የለንም ብለናል። በጣም የሰለቸና አሰቃቂ አንደምታ ሊኖረው የሚችል ሌላ የሻገተ ልፈፋ ደግሞ ትግሬዎችን የሚመለከተው ነው። ባጭው ጊዜ የተማሪውን እንቅስቃሴ ለመከፋፈልና ለማስጠላት ከኤርትራ አጋሚ ዲዎች ይባሉ ከነበሩት ጋር የተያያዘ ነው ይሉ ነበር። ደርግም ኢሃፓን ከሁሉም ጸረ ኢትዮጵያ ሰይጣን ሊያዛምድ ሞክሯል። ከወያኔ ጋር አብረው ቆሙ ብሎ ግን በሰፊው ሲቀላምድ አልተሰማም። ከኤርትራ ገንጣዮች ጋር መስራት ብቻ ሳይሆን የተፈጠረውን በነሱ ነው ሲል ግን ብዙ ጊዜ ተደምጧል። ከላይ ለል እንደመከርኩት ይህን ሲነገር የሞተን ቆርበት ይዘው የሚንኳኩ ግን እስካሁን አሉ። ኢትዮጵያን ከገንጣዮች ጠባቦች ከባድ ጠራቶች ስንከላከል ብዙ ጉዳትን የተቀበልነው ኢሃፓዎች ግን ገና ከጠዋቱ ስምሪታችን በጎጥ በጎሳ በሃይማኖት በብሔረሰብ ደረጃ ከቶም ባለመሆኑ በዚህ ክስ አቅጣጫ የምንለው ብዙም አይኖር። ለነገሩ ብዙ ጊዜ ነግረናቸው አውቀው የደነቆሩትን መምከሩ ከንቱ መሆኑን ደምድመናል ማለት ይቻላል። የፖለቲካ ድርጅት እንመሰርታለን ስንል ከኤርትራ ድርጅቶች ጋር ተገናኝተን በሚልም አልነበረም። በአልጄሪያ በስደት በነበርንበት ጊዜ ከአያሌ ዓለም አቀፍ ድርጅቶችና አገሮችም ጋር ግንኙነት የመሰረትን ሲሆን ከፍልስጤም ድርጅቶች ጋር የነበረን ቅርበት ከጀብሃ በአልጄሪያ ከነበረን ግንኙነት ይበልጥ የተቀራረበ ነበር። በውጭ አገር ካሉ ተራማጆች ጋር ተጣምረን ድርጅት መስርተን ጦርን ማቋቋመን በባሌ በጫካ በኩል ዘልቀን በመግባት ትጥቅ ትግል በጫካ እንጀምራለን የሚል አጠቃላይ እቅድ ነበረን። የሱዳኑም አስቸጋሪ ሲሆን የባሌውም በዚያድ ባሬ ጣልቃ ገብነት የሚሳካ እንደማይሆን ሲታወቅ ወደ ኤርትራ ግንባሮች መዞር ተገደን በዚያ በኩል ያለውን ግንኙነት ልናተኩርበት ልንገደድ ችለናል። ከያሲር አራፋትም እስራኤሎች ቱኒስ ሄደው ከገደሉት ካቡ ጂሃድም ከጆርጅ ሐባሽም ከናይፍ ሐዋትሜም ወዘተ ጋር ግንኙነት የመሰረትነው ራሳችን ኢትዮጵያውያን እንጂ በኤርትራ ግንባሮች ድጋፍም አልነበረም። ለነሱም ለወያኔም ያልሰሩትን ሰሩ ብሎ የሚቀርበው ሸንዳራ ሸውራራ አስተያየት ከመሆኑ ባሻገር ምንም የሐቅ መነሻ የሌለው ነው። በሻቢያ በኩል ፍዳ ከፍለን ሰራዊት ባናስገባ ኖሮ ይሻል ነበር እስከማለትም ዛሬ የደረስነው እኮ አልጋ ባልጋ ጉዞና ግንኙነት ሳይሆን ጎጂ ሆኖ በመገኘቱም ነው። በኤርትራ ሜዳ ጀብሃ የትግራይ ነጻ አውጪ ግንባር መሪዎችን ቲኤልኤፍ እንደተበሰበው ሁሉ ሻቢያ የወያኔ መሪዎችን መሰብሰብ ሲጀምር እነዚህንም በሜዳ የነበሩት ሟቹ አቶ አሰፋ ሀብቱ የድርጅታችን አባል የሟቹ መስፍን ሀብቱ ታላቅ ወንድምና የብንያም አዳነ ቅርብ ዘመድን እንዲመሩ ጠይቆ በትግራይ ስም ለተደራጀ ቡድን አባልም መሪም ሊሆኑ እንደማይችሉ ገልጸውለት ነበር። የትግራይ ትግሪኝ አባወራው ወልደ አብ ወልደ ማርያም ሆነ ኢሳያስ አፈወርቂም ብርሃነ መስቀል ረዳን የትግራይ ቡድን መሪ እንዲሆን ላቀረቡለት ጥያቄም በደፈራቸው የሚገባቸውን ምላሽ ሰጥቶም ቢያል እንጂ ከነሱ ጋር አልሰመረም። ሻቢያ መንቃ ብሎ ከአዲስ አበባ የመጡ የዩኒቨርሲቲ ተማሪዎችን ሊያጠቃ ሲነሳ ወደ ደቡብ የመን ለህክምና ወጣ የነበረችውን የሕክምና ኮሌጅ ተማሪ የነበረችውን ደሃብን ለመርዳት ለማስመለጥ ተሞከረ እንጂ ለሻቢያ ድጋፍ አልተሰጠም። በፖለቲካ ጉዳይ ከብርሃነ መስቀል ጋር በንጋጭም በኢትዮጵያዊነቱ ግን ዛሬም ለሚከሰሰው ለሱም ለዘሩም ለሌሎችም ጥብቅና ለመቆም በበኩሌ ዝግጁ ነኝ። ኢትዮጵያዊ ተራማጆች ጀግኖች ጸረጠባቦችም የትግራይ ተወላጆች ነበሩና ጀግናው ተስፋዬ ደበሳይንማ ከቶም ማንሳት የሚችሉ አይደሉም የዛሬ ቡከኖች። በዚህ ተባለያ ማዘንም ንዴትም ከራቀን ዘመን አልፏል። ፋይዳ ቢስ ነው ከንቶችና ልፈፋቸውን ዘግተን ቀጥለናል። ሁሉ አድሮም አስከፍቲ የሆነውን የክህደትና የባንዳነትን መዘዝ አይተናል። በመቆጨትና በመናደድ ሳይሆን ግን በመታሰብ የምንሰነዝራቸው ትችቶች ምናልባትም ለአዲሱና መጪው ትውልድ ይጠቅሙ ይሆን በሚልም ነው። ከዚህ በተያያዘ ከቅርብ ጊዜ ወዲህ በተለይም ወያኔያዊ ቃና ያላቸው ጽንፈኞች ብቅ ካሉ በኋላ የትግራይ ተወላጅ በሆኑት ከላይ በተጠቆሱት ጓዶችና በነ ጸሎተ ሕዝቅያስ ወዘተም ላይ ክስና ወንጀላ ሲቀርብ ለመታዘብ ተገደናል። ለብዙዎቹ ማፈሪያ ጽንፈኞች መልስ መስጠት ከቶም አያስፈልግም ስንል ቆይተናል። ወደ ሜዳ ለመግባት የሰራዊቱ እርሾ በበረሃ ሲጓዝ ሕይወታቸው ያለፈው ብንያም አዳንና መሐመድ ማህፉዝ ትዝ ይሉኛል። መሐመድ ማህፉዝ ከወደ ጅማ አባ ጅፋር ቤተሰብ የተዛመደ ሲሆን ብንያም አዳነ ደግሞ ዘር ከተቆጠረ በውልደት ትግራዊ ነበር። እስከማስታውሰው እሱም ሆነ መስፍን እንዲሁም በደርግ የተገደለው አንጋፋው ኢሃፓ ዮሴፍ አዳነ የተወለዱት አዲስ አበባ ነው። በኢሃፓ ምስረታ ከፍተኛ ሚና የነበረው መስፍን ሀብቱ የቅርብ ዘመዱ ሲሆን የሁለቱም ኢትዮጵያዊነት የአጼው ሚኒስትር ያበበ ረታ ዘመዶች ነበሩ። መቼም ቢሆን መች በጥያቄ ገብቶ የሚያውቃል ነበርም። የባለጌዎቹን ክስ ስሰማ ሌላ ትዝ የሚለኝ ከአሜሪካ ተመልሶ በደርግ የተገደለው በውልደቱ ኤርትራዊ የነበረው ሙልጌታ ሱልጣንም ነው። ያኔ በዚያ ጊዜ ውልደትና ዘር ጎሳ አንጠያየቅም ነበርና ሙልጌታ ሱልጣንን ውልደቱንም ያወቅኩት ከተሰዋ በኋላ ነበር። ብንያም አዳነ ከአልጄሪያ ወደ ሞስኮ ሄዶ እህቱን በኋላ መይሶን የሆነችውንና ሌሎችንም ወደ ድርጅቱ የመለመለው እሱ ነበር። ወደ እነ ጸሎተ ልመለስና ጸሎተ ሰፈሩ ጣሊያን ሰፈር ከኔም ሰፈር ጋር ዮሐንስ ስለሚቀራረብ እንተዋወቅ ነበር። በዩኒቨርሲቲም በፖለቲካውም ተገናኝተን የቅርብ ጓደኞች ሆንን። የጸሎተም ሆነ በወያኔ ደብዛው የጠፋው ይስሐቅ ደብረጽዮን የመርካቶው ልጅ ውልደታቸው ከትግራይና ኤርትራ መሆኑን ያወቅኩት ከተዋወቅን ብዙ ጊዜ በአጋጣሚ እንደነበርም ትዝ ይለኛል። ለማንኛውም ጸሎተና ወንድሙን ያሳደጉት እናቱ የተቸገሩና ፍዳ የተቀበሉ ቢሆንም አንድም ጊዜ ልጆቻቸውን ፖለቲካ ተዉ ወዘተ በሚል ሲጨቀጭቁ ያልተደመጡ ነበሩ። ጸሎተ ከርቸሌ ታስሮ ሳለ እኚህ እናቱ ሊጠይቁት ሲሄዱ ከሱ ጋር ጥቂት ጊዜ አጥፍተው በሰፊው የሚጠይቁት ዓለም በቃኝ ይባል በነበረው የነበሩት ጠና ያሉ እስረኞች እንደነበሩ አስታውሳለሁ። ጸሎተ ጋር ብዙ አልቆዩም ስንላቸው እሷ ምን ጎደላት ጎረምሳ ናት ጓደኞቿ ጋር ናት ብለው ያስቆንም ነበር። የጸሎተ እናት እንደ ደብተራው እናት ልጃቸውን አንቺ ብለው ነበር የሚጠሩት። አኩሪ እናት የጸሎተ ታናሽ ወንድምን ይትባረክን በጣም ባላውቀውም ያው አሜሪካ ለትምህርት ሄዶ ይሃባ ሆኖ ከዚያም አቋርጦ እንደ ሰማዕት ሙልጌታ ዜናና ክፍሉ ከበደ ለትግል ተመልሶ በኢሃፓነት በቆራጥነት ሲንቀሳቀስ ቆይቶ በባንዳው ፍቅሬ መርዕድ ግድያ ላይ ተካፍለሃል በሚል ተይዞ በሰናይ ልኬ ሳይቀር አስተቃቂ ግብረ ስየል ደርሶበት በደርግ 23 ኢሃፓዎች እነ ዘርዓ ብሩክ አበበ፣ ውብሸት እና ሌሎች ሲረሸኑ የተገደለ ነው። ጸሎተም ወደ አሲምባ ዘልቆ በዚያው ህይወቱ አልፎ እናቱ አለወንድ ልጆቻቸውና ጧሪ ቀርተዋል። እነዚህ ጀግና የኢሃፓ ልጆችና ደሃ እናታቸው ናቸው ታዲያ ትግሬ በሚል ሰበብ የሚወገዙት? ለማን ተሰቃዩ? ለማን ተሰዉ? ለትግራይ? ለጨቋኝ? ለመሆኑስ የትግራይ ወንድም እህቶቻችንን በኢትዮጵያዊነት የተሰውለትን የታገሉለትን ባልሆነ የሚከሱት እነማን ናቸው ብለን ብንጠይቅ መልሱ ድብቅ አይደለም። የውጅንብር ዶክተሮች በርግጡኑ ዛሬ ፈልተዋል። ወያኔም በለስቀንጦት ስልጣን ከመያዙም በላይ ገንዘብ አለውና ማህይምነቱን ሳይቀርፍ ዶክተር ተብሎ ይደንስብናል። ጅሎች በዚህም በዚያም ነግሰውብናል። በዚህም ዘመናዊው ዳግም ውስኪና ኮኛክ በቃኘው ጎጂ ሚናቸው በቀላሉ የሚገመት አይደለም። ወደዚህ ርዕስ የገባሁት በአሁኑ ጊዜ ወያኔ አገራችንን ወደ አስከፊ አዘቅት ሊወረውር ተነስቷልና አንደምታውን እንድንመዘንም ነው። የስብሰባ መሽገሮች ሳልሚዎች ያልኳቸው ክፍሎች ስብሰባ ከተጠራ ጠቀመም አረባም ሳይሉ ሁሉም ተገኝተው የሚዘባርቁ ይህን ወልፋቸውን ለማርካት ነጋጠባ ዋጋቢስ ጉንጭ አልፋ ስምሪት ላይ የሚውሉ ሁኔታውን በበቂ አደፍርሰው ሊመጣ የሚችለውን ችግር ለማስወገድ አስፈላጊው ጥንቃቄ እርምጃ እንዳይወሰድ ቢያግዱም አደጋው ግን አፍጦ መጥቶብናል። በውጭ አገሮች ባለፈው ሰሞን ይህን አይነት እርባና ቢስ ስብሰባዎች ሲካሄዱ ታዝበናል። ወያኔ በሱ ብሶ ብሔር ተኮር ጥቃት ተስፋፋ በሚል የኢትዮጵያ ሕዝብ ጸረ ትግሬ ዘመቻ ላይ እንደተሰማራ አድርጎ ማቅረቡን መርጧል። ይጠቅመዋል የትግራይ ተወላጆችን አስፈራርቶ ከጎኑ ለማሰለፍ። ይህን የወያኔ ቅጥፈት ያጀቡት መኖራቸውም አሳዛኝ መሆኑ ሊሰረዝ የሚችል አይደለም። ጸረ ትግሬ ቁጣ ሊነሳ የሚችልበት ሁኔታ መኖሩ ግን የሚካድ ሊሆን አይችልም። ወያኔ ከተሳካለት የትግራይን ሕዝብ ከመላ ኢትዮጵያ ሕዝብ አጣልቶ እስራኤል አይሁዶችን አሰባስባ በአረቦች ላይ ጠንክራ እንደቆመችው ሁሉ ከጎኑ አሰልፎ የስልጣን እድሜውን ሊያራዝም እቅድ አለው። አሊያም የትግራይን የመገንጠል እቅድ እስካሁንም እንዳልተወና የወሎ ጎንደር ለመሬት ዝርፊያውም ከዚሁ ጋር የተያያዘ መሆኑን መዘንጋት የለብንም። የትግራይን ህዝብ ወያኔ ለአደጋ ሲያጋልጠው ይህንን ህዝብ ደግሞ በጣም የጎዳው ክፍል የትግራይ ምሁሩና የተማረው ማለትም ከተሜው ንዑስ ከበርቴው ነው። ከወያኔ ጎን በመቆምና ዘረኝነትን አቅፎ በህዝብ ላይ በመፈንጨት የትግራይ ተወላጅ በጅምላ ይጠላ ዘንድ ሆዳሞቹ ከፍተኛ አስተዋጽኦ አድርገዋል። ዛሬ ብዙዎች እሳት ካየው ምን ለየው፣ ትግሬ ሁሉ ያው ወያኔ ነው ብለው ቢደመድሙ ምክንያት አላቸው የሚያሰኘውም ይህ ነው። ከኢትዮጵያና ከህዝቧ ጋር የቆሙ የትግራይ ከተሜዎችና ምሁሮች በርግጥም ጥቂቶች መሆናቸው የማይካድ ሐቅ ነው። ወያኔ ለ27 ዓመት በስልጣን 17 ዓመት ትግል በሚለው ሲፈትለው የቆየው የዳሞትራ ድር ነው፣ መርዘኛ። በመሆኑም እየተካሄደ ያለው የህዝብ ትግል ወደ ዴሞክራሲ ሳይሆን ወደ ብጥብጥና ፍጅት እንዲያመራ ወያኔ ባለው አቅም ሁሉ እየጣረ ነው። ይህንን ጥረቱን በየፊናቸው የሚደግፉት እንዳሉም እናውቃለን። በጎራዴያችን የአማራና የክርስቲያንን ራስ ቀልተን ደምና ፍስ የሚሉት ጠባብ ምሁሮች ጸረ ኢትዮጵያ ውርጋጦች ምሳሌ ናቸው። ካመቸን እንገነጠላለን ብለው የሚያጓሩት ደግሞ በዚሁ ህዝብን ወደ ስጋት ጥለው ለወያኔ ከወደቁ ኢትዮጵያ አስጠፋለች ልፈፋ ተአማኒነት ይሰጣሉ። ወያኔ ትግሬዎችን በየከተማው አስታጥቋልም ሲባል የቆየ ነው። እነዚህ ዘማሚቶች ደግሞ ግንጠላን ተዉ፣ ማንነታችሁን አትካዱ፣ ከህዝብ ጋር ሆናችሁ በኢትዮጵያ አንድነት ስር ችግር ለሚባለው ሁሉ መፍትሄ ፈልጉ ቢባል ጆሮ ዳባ ልበስ ብለው ለትግላችን ጋሬጣ ከመሆን አልተቆጠቡም። ይህም በተለይ የሚመለከተው አስመራ የመሸጉትን የኦጋዴን ግንባርና ኦነግን ነው። የግንጠላ አቀንቃኞችን በአስመራ አቅፎ ያለው ሻዕቢያም ለሀገራችን አንድነት ያሰጋል፣ ፈንጂ አጥምዷል የሚሉ ክፍሎችም ስጋታቸው ለትግላችን ያላቸውን አመለካከት ሊቃኘው ይችላል ብንል ስህተት አይሆንም። ወጣ ወረደ ወያኔ ባቀደው ተሳክቶለት አንድም በስጋት ትግሉ ከቆመለት ወይም ህዝብን እርስ በርስ ካፋጀና በትግራይ ህዝብ ላይም ፍጅትን ከጋበዘ የሀገራችን ታሪክ ላይ የሚያኮማትርና የሚያሳዝን ምዕራፍ ይጽፍብናል። ነጋጠባ በዘረኝነት የሚባርቀውና ንጹህ ዜጎችን የሚገድለው የህዝብን መደበኛ የበቀል ስሜት የሚያራግበው ለስልጣኑ መቀጠል የትግራይን ህዝብ በነቂስ ከጎኑ ማሰለፍ አስፈላጊ ሆኖ ስላገኘው ነው። ይህንን በመረዳት ከዚህ በቀጣይነት ሊመጣ ከሚችለው የጥፋት ጉዞና ስምሪት ለመቆጠብ ህዝብ ሙሉ ጥረት ማድረግ አለበት እያል ይህን ጥረት በቅድሚያ ሲሞክር መታየት ያለበትም የትግራይ ህዝብ ነው እንላለን። ኢትዮጵያ አትፈርስም የሚል እምነታችን ጽኑ እንደሆነ ሁሉ በአንጻሩ ውቃቢ የራቃቸውና ጅላጅል የፖለቲካ መሪዎች አገርን ሊያጠፉ እንደሚችሉ በሶቪየት ህብረትም በዩጎዝላቪያም ያየነው ነው። የኢትዮጵያን ጥፋት የሚፈልጉ የውጭ ጠላቶች ደግሞ አላጣንም። ጠላትና ወዳጅን ለይቶ ማወቅ ቀዳሚ ተግባር መሆኑን ማወቅም አለብን ሲባል ቆይቷል። ሞኝ ልጅ የአባቱን ገዳይ አባባ ይላል የተባለው አለምክንያት አይደለም። የቻይናው የጦርነት ስልት ጻፊ ሱንዙ ጠላትክን ወቅ፣ ከዚህም በላይ ራስክን ወቅ፣ 100 ጦርነት ብትገጥ ሁሉንም ታቸንፋለህ ብሎ ነበር። በእኛ በኩል ማን ነው ያገራችን ጠላት በሚለው ላይ ብዥታ ያሳየን የያዝን አይመስለኝም። ትግል ግድ የሚለውን ድጋፍ እዚህም እዚያም ለማግኘት ምንሞክርም በረጂዎቹ ያውም ከተገኙ ማንነት ላይ አልተደናገርንም ማለት እንችላለን። በአልጀርስ ከተማ የተገናኘናቸው ቪየትናም፣ ኩባ፣ ቻይና ወዘተ ሊረዱን ጭራሹንም ፍላጎት አላሳዩንም። ሰሜን ኮሪያ ለኪም ኢልሱንግ መልካም ልደት ምኞት ጻፉለት ማለት እንጂ ሌላ አቋም አልነበራቸውም። የሰውየው ተክለሰውነት ደግሞ ጸረ ሶሻሊስትና አቅለሽላሽ ነው በማለታችን ናቅናቸው እንጂ የፈየዱልን የለም። ከሶማሊያ እርዳታ ብንጠይቅም ሶማሊያ የድርጅት ተወካያችንን አስራና በትግላችንም ላይ ሻጥር ለመፈጸም መዝመቷን አልሳትነውም። በደቡብ የመን ኤደን የከፈትነው ቢሮም በራሳችን ሲሆን ከደርግ ካልተስማማችሁ ብለው ሊጫኑን ሲሞክሩ ዘግተነው ወጥተናል። በደርግ የመጀመሪያው ሰሞንም ቻይና ራሷ ከመንግስቱና ኃይሌ ፊዳ ጋር ተቀራርባ ለደርግ ጦር ክላሽንና ሴሚኖፍ ጠመንጃ አስታጥቃ ደርጉን ደግፉ ስትለን ጆሮ አልሰጠናትም። ባጭሩ ለማንም ያጎበደድንበት ሁኔታ የለም። ሻዳም ሆነ ጀብሃ ሊያዙንና የሀገራችንን ጥቅም ማስቀደም እንድንተው ሊያደርጉን ኤርትራ የኢትዮጵያ ቅኝ ግዛት ናት ሊያሰኙን አልቻሉም። የጣሊያን ዜጎችን በጣና በለስ ስንጠልፍ የሱዳን አልሳዲቅ አልማህዲ አገዛዝ ልቀቋቸው ሲለን እሱን ተወው አያገባህም አልነው እንጂ ማንንም በዚህ የተነሳ አልለቀቅንም። ፋሽስቱ ኮሎኔል የሶማሌን ወረራ ሰበብ አድርጎ ኢሃፓን ባስክሮ ሶማሌ ሲከስና ሐሰቱንም ባዞምባ ሲያጅብ ህዝብ ለሀገሩ ያለውን ፍቅር በጸረ ድርጅት ቅኝት ሊነዳ ጣረ እንጂ ሶማሊያን በመቃወም ሆነ በሶማሌ በመገደል ኢሃፓ ስሙ ይነሳል እንጂ በሶማሌ ወረራ ደጋፊነት አይጠቀስም። ዛሬ በቶሮንቶ በስደት ላይ ያለው ኮሎኔል አባስና መሰሎቹ በሸለምቦትና ሌሎች ቦታዎች በጓደቻችን ላይ የፈጸሙትን ግድያና ግብረት ይያል ጠንቅቀን እናውቃለን። የደርግን ውሸት በማዳበር በታጠቅ ጦር ሰፈር ጠርሙስ ፈሽቶ ሚሊሻውን በምግብ ከቶ ገደለ፣ በአገር ጦር ላይ ከጀርባ ተኮሰ፣ በሐረር ሶማሌን ደግፉ ብሎ ለተከታዮቹ መመሪያ አስተላለፈ ወዘተ የተባሉት ሁሉ የኮሎኔሎቹና ሻለቆቹ ቀጣይና የቀመለ ውሸት መሆናቸው ግልጽ ነው። ግን ከዚህ በፊት እንዳሰፈርኩት ውሸት ሲደጋገም የተባለ የናዚ ፋሽስት ፈሊጥን ይዘዋልና የትልቅሱ አይነት ይደጋግሙታል። ታሪክ ይፈተሽ ከተባለም ለሚነዛው ውሸት ማጠየቂያ የጽሑፍም የሐቅም ምንም መረጃ የለም። ወያኔ ግን የዚያድ ባሬ ወዳጅና ተባባሪ ሆኖ ከርሞ ዛሬ አይኑን በጨዋጥቦ በኦጋዴን ጦርነት ልንሳተፍና ሶማሊያንም ልንወጋ ጠይቀን ነበር ሲል ቀጥቋል። ከመቶ ውሸት አንድ እውነት ይሻላል የሚለውን በትግርኛ አልተጻፈም መሰል እነ ስብሐት ነጋ ጨርሶ አያውቁትም ያሰኛል። አልሰማ አሉት እንጂ ወገናችን የትግራይ ህዝብ ሐቂ ሚዛን ወርቂ ብሏቸው ነበር። ወያኔ በዘረኛነት የተካነ ቡድን ነው ቢባል ስህተት ወይም ማጋነን አይሆንም። ትግራይን መገንጠል የሚል መርሃ ግብር አውጥቶ ይህ አላስኬድ ሲለውና የትግራይ ህዝብም ታሪክ ገደፍክ ሲለው የትግራይ ሰፊ ህዝብ በሸዋ አማራ ተጨቁኖ መገንጠል ስለፈለገ ልናስተወው በሚል ድምፁን አስተጋባን እንጂ ልንገነጠል አይደለም ሲል ቀጥፏል። መገንጠል የሚለውንም የኤርትራ ግንባሮች የሚጠይቁትን ነፃነት ያቀልብናል በሚል የትግራይ መገንጠል ለሚለው ብዙም ፊት ሳይሰጡት ቀርተዋል። ይህን የመገንጠል ፍላጎት ወደ ትግራይ የበላይነት አቋም ለመለወጥ ወያኔ ሲነሳም በጠላትነት አውቆ የፈረጀውና ሊያጠፋም የተነሳው ኢትዮጵያዊነትን ነው። 9 ጊዜ ድርድር ብናደርግም ወያኔ አማሮች ናችሁ አባይ ኢትዮጵያ ከትግራይ ውጡ ብሏል ያወደው ጊያው አምርተውብናል በመሆኑም በኢሃፓና ኢድህ ላይ ጦርነቶችን ወያኔ ከፈተ ከጸረ ኢትዮጵያ ኃይሎች ጋር አብሮ አገራችንን አጠቃ ወያኔ ያገራችንን ደንና መሬት ለሱዳን ሊሰጥ የተነሳው ገና ጫካ ይያልደና በካህዲዎች ድጋፍ ወደ ወልቃይትና አርማጭሆ መዝለቅ ከቻለ ጊዜ ጀምሮ ነበር የደቡብ ሱዳን ስደተኞችን መንገድ እያፈነ ለሱዳን ወታደር በማስረከብ በየሱዳኑ እርሻ መሽሩ አስገድሏል ኢህአፓም የደቡብ ሱዳኖች ሰፈር በነፍሶ ገበያ ተራራ ቋራ ላይ መስርቷል በሚል ክስም ከሱዳን ጥቃት አስደርሶብናል መጽሐፍን በለው ትራጀዲ ድራማ የደቡብ ሱዳን መሪ ሊሆኑ የቻሉት እነ ሳልቫኪርና ሪክ ማሻር የወያኔ ወዳጅ ለመሆን ሲሰግዱ ለናያቸው በቅተናል ወያኔ በሰይጣናዊ ጽናት እንበለውና ኢትዮጵያ ሊያጠፋ ሲጥር የውስጥ አርበኞቹ እነ ገብረ ህይወት ደስታ ኮሎኔል ፍሳ ወዘተ እየረዱትና ኋላም ምዕራባውያንና አረብ አገሮች በረሃብ ሽፋን በተጠጡት ተፍ ድጋፍ ሲተናከር ይህን ሁሉ በጥናት ሲታገል የነበረው ኢህአፓ ለመሆኑ ማንም ዛሬ አሌሊ ሊነሳ አይችልም ወያኔ ዳባት ደርሶ የጎንደር የያኔው አስተዳዳሪ ገዛኸኝ ወርቄ በኢህአፓ ላይ ዘመቻ ያስተባብር እንደነበር እናስታውሳለን በባዕድ ሀገር በተለይም በሰሜን አሜሪካ በርካታ ዜጎች ወያኔ ኢህአዴግ ብሏል በሚል ድጋፍ ሲሰጡት እንደነበርና ድርጅታችንንም በአክራሪነት ሲከሱ መቆየታቸውን አረሳንም ከነዚህ ብዙዎቹ አሁንም የመድረክ መሽገር ሆነው አላናገር አላስተነፍስ ያሉ የወያኔ የውስጥ አርበኞችና ምስጦች ሆነው እናያለን ወያኔን ስንታገልና በገንጣይ ኃይሎች በሞላ ስንጠቃ አብሮን ተሰልፈው መስዋዕትነትን ከከፈሉ አባሎቻችንና ህዝብ ውጪ ሌላው ከጎን ቆሞ ወይም ከሩቅ ተመልካች ሆኖ አሊያም የወያኔ ተሟጋችና ደጋፊ ነበር ብንል ሀቅን ማቅረብ እንጂ በማንም ላይ አስለመቀሰር እንዳልሆነም ግልጽ ሊሆን ይገባዋል ለድክመታችን በቀድሚያ ተጠያቂ ራሳችን ነን ለፈጸምናቸው ስህተቶች በአራተኛው ጠቅላላ ጉባኤያችን በ1972 ዓመተ ምህረት በጭልጋ ባደረግነው ስብሰባ በሰፊው ተወያይተንበታል የዚህ ውጤቱ በአንድ በኩል አሉታዊ እንደነበርንም የጠቀስ ቢሆንም ለእውነትም ጊዜ ያለው እንዲሉ ለጥቃት የተጋለጥነው በራሳችን ድክመትም መሆኑን ግን ለመሸፈን ምንም ፍላጎት ኖሮን አያውቅምና ዝርዝሩን በተመለከተ አስተተኞችን ማሳረፍ ደግሞ ግዴታችንም ሆኖ ይገኛል ድርጅታችንን በከፍተኛ ደረጃ ከመጉዳት አንጻር አንጃ ያልናቸው የውስጥ አጥፊ የፖለቲካ ባዙቆች በቅድሚያ የሚጠቀሱ ናቸው። በአሲምባ ተከሰተ ከተባለው አንጃ ውጪ ሌሎቹ አንጃዎች በሞላ ውልደታቸው ለጠላት እንመች እንገብር ከሚል አቋም የጀመረ ነው። የመጀመሪያው አንጃ ብቅ ያለብን በአዲስ አበባ በብርሃነ መስቀልና በጌታቸው ማሩ መሪነት ሲሆን በዚህ ሂደት ዋናው ተዋናይ ብርሃነ መስቀል ነበር። ለምን እንዲህ ሆነ የሚለውን በበቂ ለማስረዳት በቅርብ አውቀው የነበረውን ብርሃነን ማንነት በተወሰነ ደረጃ ማቅረብ ይኖርብኛል። እሱ ክሊክ ብሎ ሊከሳቸው ከተነሳው ከነተስፋዬ ደበሳይ ዘሩ ከሸንና ሌሎች ይበልጥ እሱን የማውቀው ስለነበርም አቁን ማቅረብ ግዴታዬ ነው። ብርሃነ መስቀል የአይሮፕላን ጠለፋ ሐሳብ ሲሰረጽ በከርቸሌ የነበረ ቢሆንም ተፈቶ ሲነገረው ግን ዋና ተስማሚ ሆኖ የድርጊቱና የተከተለው ሂደት ዋና አካል ሆኗል። ብርሃነ መስቀል የነቃና በተማሪው ማህበርም በንግግርም በጽሑፍም ብዙ አስተዋጽኦ ያደረገ ሲሆን ታዋቂ የተማሪዎች መሪ ነበር። በአገር ቤት በቅርበት ባላውቀውም በእድሜም ታላቃችን ነበርና ያው አስከፊ ስደት ጓዶች እንድንሆን አድርጎናል። ብርሃነ መስቀል በኢትዮጵያ ታሪክ ልዩና ከፍተኛ ቦታ አለኝ ብሎ የሚያምንና ይህንንም ታሪኩን ለመጻፍ የሚያስችሉ በርካታ ሰነዶችን በቦርሳ ይዞ አውሮፕላን ላይ የወጣና በገቢር መሪ ለመሆን ብቁ ነኝ ብሎ ያመነና የተሰናዳ ነበር። ብዙዎች ያደንቁት ስለነበረም ምናልባትም ስለራሱ የነበረው ግምት ትንሽ የተዛባ ሊሆን ሳይችል ቀረም ማለት ይችላልው። እኔ ስለግለሰቦች ሐቀኛ ታሪካቸው በዚህ ዝርዝር ልገባ ቅንጣትም ፍላጎት የሌለኝ ቢሆንም የማነሳው ከተከሰተው ኩኒሳ አንጻር ንክኪ ያለውና ሐሰቶችን በተመለከተ መሆኑ እንዲያዝልኝም ጠይቃለሁ። ብርሃነ መስቀል ለብዙዎች ንቀት ስለነበረው ብንያምናኔ ወደ ሜዳ እንድናጅበው የተወሰነው ምናልባትም ሊቆጣጠሩት ይችሉ ይሆናል በሚል ነበር። ባልጀርስና በድርጅት መስረታው ሂደት ብርሃነ የሚተበቀበትን ያከናወነ ሲሆን በሌላ በኩል ደግሞ የነበሩት አሉታዊ ጠባዮቹ ችግር ፈጣሪ ሊሆኑ እንደሚችሉም ገልጸ ነበር። ባልጀርስ ፈልደን የተወሰኑትና የተጻፉት ሁሉ በጋራ ቢሆንም እና ኃይሌ ፊዳ ሳይቀሩ ሁሉንም አድራጊና ሰሪ ብርሃነ ብቻ መስሏቸው ቆይቷል። በመስረታው ጉባኤው ላይ ዋና ጸሐፊ ሲባልም ይህን እንደ ስታሊን በፈላጭ ቆራጭ ደረጃ በመሰዱ በሜዳም በአዲስ አበባም ከጓዶች ጋር ሰምሮ ሊሰራ የማይችልበት ሁኔታ ላይ አድርሶታል። ውጤቱም እንደታየው አስከፊ ነበር። የሰፈር ልጆች ብንሆንም በቅርበት የማላውቀው ጌታቸው ማሩ ላይ ይህ ነው ብዬ የምናገረው የለኝም። የተማርኩት በአንደኛ ደረጃ ትምህርት ቤት ከታላቅ እህቱ ከውድነሽ ማሩ ጋር ነው። ወንድሞቹን የማውቀው በሩቁ ነው። ጌታቸው ሳውቀው በመጀመሪያ ፖለቲካ ውስጥ አልነበረም። ወደ 1968 ዓመተ ምህረት ወደ ፖለቲካ መግባት መጀመሩን በአራት ኪሎ በተደረገ የተማሪዎች ስብሰባ አይቻለሁ። ከዚያም ስለሱ የሰማሁት በዩኒቨርሲቲ ከነጸጋዬ ጋር አለመግባባት ተፈጠረ ሲባል ሲሆን የችግሩ መንስኤ የኛ ጓዶች እነ ጸጋዬ ወደ ድርጅት ሥራ ለማተኮር ራሳቸውን ከይፋ እንቅስቃሴ እንዲያርቁ በተነገራቸው መሰረት ደብዘዝ ሲሉ ነገታቸው ደግሞ ሊመረቁ ሲሉ እነ ጸጋዬ የመሸሽ ዝንባሌ ያዙ በሚል የያዙት አቋም ነበር። ኋላም ነገታቸው አብዮት የሚል ቡድን ሲያቋቁሙና መራራቁ አይጠቅምም ሲባል ሳሙኤል ኃላፊነት ተሰጥቶት ነገታቸውንም እነ ጸጋዬንም በማግኘትና በመተባበር አንድ ሊሆኑ የሚችሉበት ሂደት እውን ሊሆን ችሏል። ጌታቸው የድርጅታችን ፖሊት ቢሮ ስራ አስፈጻሚ ኮሚቴ አባል ሆኖ ሲመደብ ጸጋዬም እኔም የዚህ ኮሚቴ አባል እንዳልነበርንም መጥቀስ ፈልጋለሁ። ጸጋዬ ወደ ሜዳ ስለሄደና እኔም በውጭ ስለቆየው በሀገር ከጌታቸው ጋር በስራ አንተዋወቅም። ብርሃንና ጌታቸው በኋላ አብረው መቆማቸውን ብርሃን ራሱ ገልጾታል። ቢሆንም ግን ከደርግ ጋር አብሮ የመስራቱ ውሳኔ አቀንቃኝ ብርሃነ ለመሆኑ በበኩሌ ጥርጥር የለኝም። በኤርትራ ሜዳ ሳሉ ጀምሮ የሰራዊቱ እርሾችና ብርሃነ መስቀል ስምምነት አልነበራቸውም። በስራው ላይም ብዙ ሂስ አቅርበዋል። ወደ ደርግ የከዱት ስምንቱ በመሰረቱ የየራሳቸውም የፖለቲካ ድክመቶች ነበሯቸው። በሱ ላይ ብዙ ክስ አቅርበውም ነበር። ድርጅቱ ከተመሰረተ በኋላ በአዲስ አበባና ሀገር ቤት በህቡ ተንቀሳቅሶ የመርሃ ግብርም እርምት ተደርጎ በመዲናይቱ በሚስጥር በ1967 ዓመተ ምህረት በተደረገው መለስተኛ ጠቅላላ ስብሰባ ላይም የዋና ጸሐፊ ቦታ ሊሰረዝ በመወሰኑና ብርሃነ መስቀልም ከቦታው በመነሳቱ ከፍተኛ ተቃውሞን አሰምቷል። በመስራች ጉባኤ የተመደብኩትን ኮንፈረንስ ሊያነሳኝ አይችልም አይገባውም በሚልም ለኔም ሳይቀር ተቃውሞውን ጽፎ አስታውቆኝ ነበር። ወደ ሜዳ አትመልሱብን የሚል ጥያቄም ስለነበር በአዲስ አበባ በህቡ እንዲሰራ ተደረገ። ብርሃነ ተቀይሞ የቆየ ሲሆን የመይሶኖች ብቅ ብቅ ማለትና በስልጣኑ መድረክ መግነን እንዲሁ አስቆጥቶት ነበር። እኛ መያዝ ያለብንን ቦታ እንዲይዙ ለቀቅንላቸው ነው ያለው በላከልኝ ከ30 ገጽ በላይ ደብዳቤ። ደርግ ተራማጅ እንጂ ፋሽስት አይደለም በሚልም ክርክሩን በሰፊው አቅርቦ አብረን ከደርግ መስራት አለብን የሚለውን መልእክት ሊያስተላልፍልኝ ሞክሮ ነበር። ከዚህ በተያያዘም በሶስት የድርጅቱ መሪዎች ላይ አሉታዊ ትችቶችን ሰንዝሮ እንደነበር አስታውሳለሁ። ብርሃነ ከደርግ እንስመር ብቻ ማለት ሳይሆን በውስጥ ለውስጥ ለምሳሌ ከመይሶን ቅርብ ከነበረው ከብርሃኑ ዘሪሁን ጋርም በመነጋገር ህብረት ተጠራ ለማሰኘትም በሚስጥር ያደረገውን ጥረት ድርጅቱ ደርሶበታል። የጌታቸው ወንድም መለሰ ማሩም የተፈሪ በንቲ ረዳት ስለነበር በዚያም በኩል ሙከራ አድርጓል የሚልም ጥቆማ ነበር። ይህ ሁሉ እንዳለ ሆኖ ለደርግ ጥቃት አጸፋ ለመስጠት መነሳት አይገባም ስህተት ነው የሚለውን ሐሳብ ጌታቸውም ስለተካፈለው ሁለቱም ይህ ሐሳባችን ወደ አባላት ይውረድልን ባሉት መሰረት ለአባላት ወርዶ በአብዛኛው ተቀባይነትን አላገኘም።
አወራረዱም ያቀንቀኞቹ ስም ሳይጠቀስ ሐና ለበሚል ይሁን መባሉን ብርሃነ በአሉታዊ በመውሰዱ ስሜ ከተጠቀሰ አባላት ግልበት ተብለው ስለሚደግፉኝ እነ ተስፋዬ ፈርተው ነው በሚል ልቡ ሸፍቷልና የፈለገውን ይፋ መድረክ አላገኘምና በራሱ ላይ በነበረው መመካት ዴሞክራሲና የብዙሃኑን ውሳኔ መጻረሩ ምንም አልመሰለውምና ወደ ጎንየሽ ሄዶ ባንጃነት ተሰማራ። ከአመታት ትግልና ስቃይ መከራ በኋላ ሌላ የተከስተተብን አንጃ ከወያኔ ጋር ሰምረን ፈርሙ ሚለንን ፈርመን እጅ ሰጥተን እንስራ ያለው የመጨረሻው አንጃ ነው። በችሎታም ሆነ ተከታይ በማግኘት ይህ አንጃ ቅራሪ ቢሆንም ከመጀመሪያው የሚወዳደሩ መሪዎችና አባላት ባይኖሩትም ተከፋፈሉ በሚል ያደረሰው ጉዳት መኖሩን መካድ አይቻልም። ይህኛው አንጃ የድርጅቱን ስም የራሴ ብሎ ሊጠቀም መነሳቱና ከድርጅቱ ጸሮች ጋር ሁሉ ሊገጥምና ድርጅቱን ሊጎዳ መነሳቱ አጠፋን በልና ወደ ድርጅቱ ተመለስ ቢባልም አልሰማ ማለቱና በተለይም ዋናውን ድርጅት ይጠፋል ብሎ በመገመቱ እነሆ በፖለቲካ ምድረበዳ ቀርቷል። ሳይውል ሳያደር ድሮም የደርቡሽ ስምምነት ነውና ሊከፋፈልም ችሏል። ባልሞት ባይ ተጋዳይ ዛሬ አለው ሊሉ የሚቀጡ ጥቂቶች ቢኖሩም አንድ ጓድ እንዳለው ሟቾቹ ብለናቸው ዶሴያቸውን ፋይላቸውን ከዘጋን አመታት እነሆ አልፈዋል። ከወያኔ መስማማት የሚሉትን ወያኔ በበኩሉ ማን ሊስምሽ ብሎ ስለዘጋቸው አልሰራላቸውም። ዛሬም ግን ከወያኔ ለመጣመርና የይስሙላ ሽግግር በሚል ገብቶ ፍርፋሪ ከስልጣን ለማግኘት እነሱም መሰሎቻቸውም እየጣሩ ናቸው። ትግል ሳይታገሉ የሚሰለቹ ጓዶች እንደበዙ ሁሉ ለፋን ደከም በቃ ለማለትም ፍንጥር ፍንጥር የሚሉ አስመሳዮች እንዲሁ አሉ። ዛሬ የወያኔ ውድቀት ሊመጣ ጫፍ ላይ ሲደርስ ከዚህ በፊት ይህ አይነቱ ድል ላይ ደርሰን ለምን እንደተነጠቅን ማስታወሱ አስፈላጊ ነው። ሁሉን አቀፍ ህብረትና ሽግግር ስንልም በመሰረቱ ጸረ ወያኔና ኢትዮጵያዊ ህብረትና ሽግግር መሆኑን መዘንጋት የለብንም። ይህ ላይ ብዥታ በያዝን ቁጥር ተሸንፈናልና ስህተት መድገሙ አይተበቀብንም። መለስተኛ ቅራኔዎችንም በአግባብ ይዘን በዋናው ጠላት ላይ ማተኮር መቻላችንም በጣም ወሳኝ ነው። አንዳንድ አጉልተቾች የአፋ ብዙ አመት ታግሎ ለስልጣን አልበቃምና ይጥፋ ብለውም ይተቻሉ ያወግዛሉም። ለነገሩ ለህዝባዊ ዓላማ ጸንቶ የታገለ ድርጅት ይመሰገናል እንጂ አይወገዝም። የደቡብ አፍሪካ የነ ማንዴላ ድርጅት ለድል የበቃው ከሰባ በላይ አመት በኋላ ነው። ሌሎችም እንዲሁ አሉ። የሐቀኛ የህዝብ ድርጅት ዋና ዓላማ ደግሞ ራሱን ለስልጣን ማብቃት ሳይሆን ህዝባዊ መንግስት መስረታና ዴሞክራሲን ለማስፈን መቻሉ ነው። ከታገለ ድርጅት ትምህርትን ቀስሞ ተመሳሳይ ለመስራት ለሀገር ለማከናወን ከተቻለም ለመተካት መጣር የሚመሰገን ነው። ከትግሉም ከተግባር ስምሪትም ጦመው ግን በወሬ ፋኖ መሪ ሊኮን አይቻልም። የረጅም የትግል ተመክሮ ከወሬ ቀነስ ከትግሉ ከረር የሚል ነው። በጽናት የተጀመረና አያሌ መስዋዕትነት የተከፈለበትን ትግል ከግቡ አድርሱ የሚለን ነው። ለኢትዮጵያ እንጂ ለጎጥ ለጎሳ መቸነፉ አሳፋሪም ነው ይለናል። ከተካኑ ሰይጣኖች ከሞኝ ያረቄ ንጉሶች ከመድረክ መሽገሮችና ከኮረፌ ፈላስፎች ይገላግለን። በትግላችን ከዘረኞች ከባንዳዎችና ጸረ ኢትዮጵያ ኃይሎች ሁሉ እንላቀቅ።